The Voice of America. በኦሮሚያ ክልል በቦረና ዞን በሞያሌ ከተማ ሸዋበር በተባለ ቀበሌ የመኖሪያ መንደር በትላንትናው ዕለት የመከላከያ ሰራዊት አባላት በፈጸሙት ጥቃት 10 ሰዎች ተገድለው 11 ሰዎች መቁሰላቸውን ነዋሪዎች የከተማው አስተዳደርና ኮማንድ ፖስቱ አረጋግጠዋል። ያነጋገርናቸው የአካባቢው ነዋሪዎችና የሟች ቤተሰቦች ለአሜሪካ ድምጽ እንደተናገሩት ትላንት ከቀኑ 5 ሰዓት አካባቢ ሸዋበር በተባለው መንደር የታጠቁ የመከላከያ ሰራዊት አባላት በመንገዱ ላይ በነበሩ ሰዎች በሱቆችና በምግብ ቤቶች ውስጥ በስራ ላይ በነበሩና ባገኙት ሰው ላይ ተኩስ ከፍተው ንጹሃን ዜጎችን መግደላቸውንና ማቁሰላቸውን ነው። ለመሆኑ ይህ ድርጊት በምን ሁኔታ ተጀመረ? ስል የሞያሌ ከተማ ከንቲባን አቶ አስቻለው ዮሐንስን ጠይቄያቸው ነበር።
ችግሩ መነሻ ይሄ ነው የሚባል ምክንያት ባይኖርም አንድ ወጣት በሞተር እየሄደ ያለ መከላከያ ሰራዊት ወጣቱን አስቆሞ ከዛ በኋላ በጥይት መክቶ እንደገደሉት በዛ ነው መነሻው። ከዛ ችግር የተነሳ ያው እዛ አካባቢ ያለው መንደር ሁሉ ላይ ነው ሲተኮስ የነበረው እና እስካሁን ባለው ተጨባጭ እስከዛሬ ባለው 10 ሰው ሞቷል፣ 11 ሰው ቆስሏል። ከዛ ውስጥ 5ቱ ሪፌር ወደ ሐዋሳ ሄደው
ከሚነዳው ሞተር ሳይክል ላይ እንዲወርድ ተደርጎ የተገደለው ወጣት ጎሎ ዋቆ የሚባል ሲሆን በሰላማዊ እንቅስቃሴ ላይ እንደነበር ተናግረዋል። ከንቲባው አቶ አስቻለ ዮሐንስ ለምን እንዳስቆሙትም አላወቅንም ብለዋል።
ልጁ ኖርማል ያው አካባቢ ላይ ምንም አይነት የጸጥታ ችግርም አልነበረም። እሱ በራሱ ሰላማዊ እንቅስቃሴ ላይ ያለ ነው ልጁን አስቆሞ ከዛው ከሞተር አወረዱት። ልጁ ተመታ። ከዛ በኋላ ወደ መንደሩ እያዞሩ መተኮስ ተጀመረ። አካባቢው ያው አንደኛ መንደር ላይ ነው፣ አስፋልት ላይ ነው። የመኖሪያ ቤቶች አሉ፣ የሻይ ቤቶች አሉ፣ ምግብ ቤቶች አሉ። ኖርማሊ ህዝቡ የራሱን እንቅስቃሴ የሚያደርግበት አካባቢ ነው እንጂ ለየት ያለ ቦታ አይደለም።
ከሟቾቹ መካከል አንድ ርዕሰ መምህር ይገኝበታል። በሞያሌ ከተማ ነዋሪዎችና በትላንትናው ዕለት የተገደለ መምህር ጓደኞች ለአሜሪካ ድምጽ እንደተናገሩት የመዶ ሚጎ ትምህርት ቤት ዳይሬክተር የነበሩት የ34 ዓመቱ መምህር ተማም ነገሶ ይባሉ ነበር። የአንድ ልጅ አባት ናቸው። ባለቤታቸው ወይዘሮ ኬሪያ አህመድ ደግሞ ነፍሰ ጡር ናት። የመምህሩ ህይወት እንዴት ሊያልፍ እንደቻለ ጓደኛቸው ለአሜሪካ ድምጽ አብራርተዋል።
ህይወቱ ያለፈበት ምክንያት እሱ ትላንትና ትምህርት ቤት ከኮሌጅ መምህራን ኮሚቴ ጋር ስብሰባ ነበረው። እሱን ከስቡ ለምሳ ሲመለስ ወደ ስድስት ምናምን አካባቢ ከትምህርት ቤት ሲወጣ በአስፋልት ነበር የሚገባው እና በአስፋልት ላይ እየሄደ እያለ ነው ተመታው።
ከትምህርት ቤት ወደ ቤት ነው? ከቤት ወደ ትምህርት ቤት?
ከትምህርት ቤቱ ወደ ቤት እየገባ ነው ያለው። ቀኑ ቅዳሜ ነው። ቢሆንም ወላጅ መምህራን ኮሚቴ ስብሰባ ነበረው። እነሱን ሰብስቦ እየገባ ነው፣ ለምሳ እየገባ ነበረ።
ወዲያው ነው ህይወቱ ያለፈው?
ወዲያው ነው። መጀመሪያ መስ በአንድ በተመስረ ጣፋ አካባቢ ነበረ ተነስቶ ሊሮጥ ሲታገል፣ ሁለተኛ ደገሙት ዛውን ሞት የሰማ ነው። እንደዛ ነው። እኛ ስንደርስ ግን ህይወቱ አልፏል።
ሌላው የመምህር ተማም ነገሶ ጓደኛ ማምሻውን ስናነጋግራቸው አስክሬኑን ይዘው ወደ ትውልድ ከተማቸው አሰላ እየሄዱ እንደሆነ ነግረውናል።
ወደ ሶስት ቦታ አካባቢ ነው የተመጣው። በጣም በሚያሳዝን ሁኔታ ነው ደጋግሞ ነው የመጡት። ያው ከዛ ቦታው አልተንቀሳቀስም፣ እዛ ነው ያረፈው። እዛው ጓደኛ እንደው ከእሱ ጋር የነበረ እኔ ልጅ ነበረ። ሌሎቹ ሽስቶ ለማምለጥ ሙከራ አረጉ። እነሱ አመለጡ። እንዳጋጣሚ እሱን አገኙት። ከዛ ደጋግሞ በሶስት ጊዜ ነው የገደሉት። እንደ ጠላት ነው ህዝቡን እንደዚህ የሚያደርጉ እንጂ በጣም ትንሽ ነገር። ይሄ ተማም ነገሶ የሚባል የማምር በጣም ጎበዝ ታታሪ የቤተ ማምር ነው። ይገርምሻል፣ 2008 ዓመተ ምህረት ላይ እንደ ኦሮሚያ ተሸላሚ ነበር። ይሄ ዳይሬክተር ጥሩ ስራ በማስራት የታወቀ እንደውም በኦሮሚያ ደረጃ ተሸልሟል። ኦቤን ውስጥ ገብተሽ እንደውም እሱ ማግኘት ትቻለሽ። መድሚጎ ይባላል ትምህርት ቤት እሱ የሚሰራበት እና ተሸላሚ በጣም ጥሩ ተወዳጅ ህብረተሰብ ሁሉ የሚወደው ኢቨን አሁን ራሱ የቀበሌ ሰዎች ከኛ ጋር እየሄዱ ነው፣ አስክሬኑን እየሸኙ ነው። በጣም ይገርምሻል። እና በጣም ተወዳጅ እና ተግባቢ ሶሻል ሰው ነበረ።
የመምህሩ ጓደኛ አጠቃላይ በተፈጸመው ድርጊት ማዘኑን ይናገራል።
እውነቱን ለመናገር በተናታ እያሳደደ ህዝቡን የሚገል መንግስት የለም በዚህ ምድር ላይ እና ይገርምሻል እና ይሄ ጠላት ነው እያሳደረን ያለው እና መንግስት እንደው ማን አታክናን ብሎ ሰው ስለሌለ ሲቀብር እየጮህን አሁን እኛ ምንም ክም ችለው ነገር የለም እና በጣም ያሳዝናል። እንደዚህ አይነት ታሪክ በህይወቴም ሸች አላውቅም። ሰውን በተራራዛ እያሳደዱ ምግብ ቤት ውስጥ ሱቅ እያስከፈቱ የሚገሉበት ሀገር ነ እንደው ከሚቼ አላውቅም። በጣም የሚያሳዝን ታሪክ ነው የገጠመን እና በጣም እንወደው ጓደኛችን እናስተናል እና ምንም አስ ከዚህ በኋላ እኛም ያው የጣፋንታችን ይሄ ነው ብለን እንጠብቃለን።
ሌሎች የከተማው ነዋሪዎች እንደሚሉት በትላንትና ዕለት ምንም አይነት ተኩስ ሊያስከፍት የሚችል ሁኔታ አልነበረም ነው። በአጠቃላይ ህይወታቸው ያለፈው 10 ሰዎች እና የቆሰሉ 11 ሰዎች በመደበኛና ሰላማዊ እንቅስቃሴ ላይ የነበሩ ናቸው ብለውናል። ሌላው የከተማ ነዋሪ ስለ ሁኔታው ሲናገሩ በጅምላ የተደረገ ጭፍጨፋ ነው ይላሉ።
እዛ አካባቢ ቤተክርስቲያንም አለ አቡነ አረጋዊ የሚባል ሴቶችም ምግብ ቤቶችም መኖሪያ ቤትም ሁሉም ነገር አለው። ምንም አይነት እህል ምናምን ነገር የለም። ሁሉም በሰላም ነው። ስራውም የሚሄደው ስራው ይሄዳል፣ ንግድንም የሚሄደው ንግዱ ይሄዳል። ምንም አይነት ነገር የለም። ሰላማዊ የሆነ ነገር በቃ እነሱ ምን እንደፈጠሩ አናውቅም። ነው ተኩስ ተሰማ። የት ነው ስንል ሸዋ በር ነው አሉ። ማንም ሰው ወደ አስፋልቱ አንድም ሰው መውጣት አይችልም። ያገኘውን ሁሉ እየመቱ ነው አሉ። ስንሄድ በቃ የአገር ህዝብ ነው የሞተ የቆሰለ ቁጥር ስፍር የለውም። ሁለት ሰዎች ናቸው ትልልቅ ሰዎች የሚባሉት። እዛ ውጭ ወጣት ነው በቃ ወጣት ብቻ ብዙዎች ናቸው። በቃ እኔ ብሔር ብሔረሰብ ነው የሞተው ማለት ይቻላል። ወላይታ አለ፣ ስልጤ ልጆች አሉ፣ ወለጋ ልጆች ስራ መታይዛሉ ሰው የመጡ ልጆች አሉ። ነዋሪዎቹ እነዛ ቦረና ውስጥ ሁለት ሰዎች አሉ። የሆነ በቃ የሆነ ጭን በቀል የሆነ የመጠማመድ ነገር ነው የሚታየው። እንዴት እንዳዩን እኛ እናቅን ያሰራናል። በቃ እኛ እንዴት ሆነን መኖር እንደምንችል ራሱ ግራ ገብቶናል። እግዚአብሔር ይድረስልን ነው፣ ሌላ ምንም የምንለው ነገር የለም።
የሞያሌን ሁኔታ በተመለከተ የአሜሪካ ድምፅ የፌዴራል ባለስልጣናትና የኮማንድ ፖስቱን ኃላፊዎች ለማነጋገር የተለያዩ የስልክ ሙከራዎችን አድርገናል። ስልካቸው ስለማይነሳ ልናገኛቸው አልቻልንም። ነገር ግን የአስቸኳይ ጊዜ አዋጁ ኮማንድ ፖስት ሀገር ውስጥ የሚገኙ የመንግስት መገናኛ ብዙሀን በሞያሌ በተሳሳተ መረጃ የዘጠኝ ሰዎች ህይወት ማለፉን ኮማንድ ፖስቱ ገልጿል። በአስራ ሁለት ሰዎች ላይ ደግሞ የመቁሰል አደጋ መድረሱን አስታውቋል። በሀገሪቱ የተፈጠረውን ሁከትና ግርግር እንደ ምቹ አጋጣሚ በመቁጠር ሁኔታውን ለማባባስ ለራሳቸው የጥፋት ሴራ ለመዋል በሞያሌ አካባቢ የኢትዮጵያን ድንበር ተሻግረው የገቡ የኦነግ ታጣቂዎችን ለመቆጣጠርና ለመደምሰስ አንድ የሻለቃ ጦር በስፍራው ላይ ለግዳጅ ተሰማርቶ እንደሚገኝ ገልጾ፣ ይሁን እንጂ የሻለቃዋ ጦር አዛዥ የሚገኝበት አምስት የሻለቃዋ የሰራዊት አባላት የተሳሳተ መረጃ ይዘው ባደረጉት እንቅስቃሴ በአካባቢው ህብረተሰብ ላይ ጉዳት ደርሷል ብለዋል። የከተማው ከንቲባ አቶ አስቻለው ዮሐንስ በበኩላቸው በቦታው አንድም የኦነግ እንቅስቃሴ የለም ብለዋል።
ምንም ከኦነግ ጋር የሚገናኝ አንድም ነገር የለም። አንደኛ ህዝቡ የሚኖርበት ከተማ ነው እንጂ ጫካ አይደለም። ኦነግ ከተማ ውስጥ አድሮ የሚሄድበት አጋጣሚ የሚያውቀው ነገር የለም። በአካባቢው ያው ኦነግ አልፎ አልፎ ከሴና በአልፎ እንቅስቃሴ እንደሚያደርግ ይታወቃል። ግን ትላንት የተፈጠረው ምንም ከኦነግ ጋር የሚገናኝ አንድም ነገር የለም።
ጉዳታቸው እንደው ምን ያህል ነው? በጥይት ነው ሁሉም የተመቱት?
በሁሉም በጥይት ነው የተመቱት። ምንም በሌላ የተነካ የለም። የሞቱትም የቆሰሉትም በጥይት ነው።
እድሜያቸው ምን ያህል ይሆናል?
18 ዓመት 25 ዓመት እንደዚህ ናቸው።
እርስዎ የከተማው ከንቲባ ኖትና እንደው የተጎዱ የህብረተሰብ ክፍሎች ወደ እናንተ አልመጡም? እንደው በአጠቃላይ ህብረተሰቡ ምን አላችሁ?
ያው ህዝቡ በጣም ብሶት ውስጥ ነው ያለው። ምክንያቱም ጸጥታ የሚያስከብር አካል ነው ይህን ችግር እየፈጠረ ያለው። ስለዚህ ምን ዋስትና አለን የሚል ነው። እኛም አካባቢው ላይ ካሉት የመከላከያ አመራሮች ጋር በዚህ ጉዳይ ለመነጋገር በጣም ነው የተቸገር ነው። ምክንያቱም ኮማንድ ፖስት በሚል ከነሱ ጋር ብዙም እንትን እያልን ያለን ነገር የለም። ወደ ላይ ከዞን እስከ ክልል ከዛም እስከ ፌዴራል አቤቱታ አቅርበናል እና የተወሰኑ እንግዶች አሁን መጥተው ወደ ውይይት እየገባን ነው በአሁኑ ሰዓት። ራሱ
እስካሁን ምን ያገኛችሁት መልስ አለ?
ገና ውይይት አሁን የተጀመረው ምንም የተባለ ነገር የለም። ያው አካባቢው የሀገር ሽማግሌዎች፣ ወጣቶች ያሉበት ቄሮ ያለበት ውይይት እየተካሄደ ነው። የተቋጨ ነገር የለም እስካሁን እየተፈጠሩ ስላሉ ነገሮች ብዙ አቤቱታውን እያቀረበ ያለው።
እርስዎ ግን እንደው እንደ አንድ ከንቲባ በከተማው ስለተፈጠረው ሁኔታ ምን ይላሉ?
ያው የትም ሀገር ህግና ስርዓት አለ። በዛ መልኩ ነው ችግር የሚፈጥር አካል ካለን በህግ ነው መጠየቅ ያለበት እንጂ በራሱ ወታደር በራሱ ዜጋ በጭካኔ መልክ የሚደረገው ነገር ለምንገን መፍትሄ ሊሆን የሚችል ነገር አይደለም። ያለ ችግር ካለን በውይይት እና በህግ ነው መፈታት ያለበት። ትላንት የተፈጠረው ነገር በጣም አሳፋሪና አሳዛኝ ነገር ነው። እንደ ከተማ ከንቲባም ይሄ ነገር አይደለም በዜጋ በጠላት ላይም ይደረጋል የሚል እንትን የለኝም። ይሄ ቶታሊ መስተካከል ያለበት ነው ብዬ ነው የማምነው። ከዛም አልፎ አሁን በተፈጠረው ሁኔታ ህዝቡም በጣም ስጋት ስለገባ አሁን ወደ ኬንያም የተሻገረ ህብረተሰቡ አካል አለ እና አስቸጋሪ ሁኔታ ነው። በእንደዚህ አይነት ደግሞ ችግሮችን መፍታት ይቻላል የሚል እምነት ላይ
ኮማንድ ፖስቱ 9 ሰው መሞቱን 12 ሰው መቁሰሉን ያሳወቀ ሲሆን ከንቲባው አሁን ከ12ቱ ሰው አንዱ ህይወቱ ስላለፈ የሞተው 10 ሰው የቆሰለው ደግሞ 11 ሰው ነው ብለዋል። ኮማንድ ፖስቱ በአሁኑ ወቅት የሻለቃዋን አዛዥ ጨምሮ 5ቱ የሰራዊቱ አባላት ትጥቃቸውን ፈተው በቁጥጥር ስር ውለው የማጣራት ስራ እየተካሄደባቸው እንደሆነ አስታውቋል። ለጠፋው የሰው ህይወትና ጉዳት ጥልቅ ሐዘን እንደተሰማውም ገልጿል። ስብስብ ለሰብአዊ መብቶች በኢትዮጵያ የተባለ ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያም ይህንን የኮማንድ ፖስቱን መግለጫ አይቀበሉትም።
ሰዎች ከጨፈጨፉ በኋላ ይቅርታ አግባብነትም አይደለም። የኮማንድ ፖስቱም ይሁን መከላከያ ሰራዊቱ የተሰጠው ልቅ የሆነ ስልጣን ነጸብራቅ ነው። ይሄ አሁን በሞያሌ ላይ የተከሰተው እጅግ አሳዛኝ የሆነ ነገር የሚያሳዝነው ነገር መዝናኛ ቦታዎች ላይ ሁሉ የተቀመጡ የመንገድ ላይ የሚጓዙ ሰዎችን ጭምር ነው ጥቃት የፈጸሙት። እነዚህ ሰዎች እዛ ድርጊቱን የፈጸሙትን 5-4 ሰዎች ብቻ ሳይሆን ሙሉ በሙሉ የኮማንድ ፖስቱ ኃላፊዎች በሀገሪቷ ደረጃ ያሉ የመከላከያ ከፍተኛ ባለስልጣናት ናቸው ለዚህ ድርጊት ራሱ ተጠያቂ የሚሆኑት።
በትላንትናው ዕለት ከቀኑ 5 ሰዓት እስከ 7 ሰዓት ይህ ድርጊት ከተፈጸመ በኋላ የሶስት ቀበሌ ነዋሪዎች ተሽተው ወደ ኬንያ ሞያሌ ድንበር መሻገራቸውን ከተሻገሩት መካከል አንድ ወጣት ነግሮናል። በአሁኑ ሰዓትም ቁጥራቸው የማይታወቅ ብዙ ሰዎች በኬንያ እንደሚገኙ ገልጾልናል።
ያ ማጠቃለያ ማለት ያው በአንድ ቦታ ላይ ነበራችሁ አንድ ቦታ አካባቢ የሰፈሩት ከሁለት ሺህ ይበልጣሉ። እና በየቦታው ደግሞ በየቦታው ቤቱ የገቡ ናቸው ብዙ ናቸው።
ምን አይነት ቦታ ላይ ነው የተቀመጣችሁት አሁን?
የወን ትምህርት ቤት ነው አንድ ቦታ ያለን ነው። አንድ ሪያው ደግሞ የሰፈሩት የሰው ያጠረው አጠር ውስጥ ነው። ዝም ብሎ ታስረው ቤታቸው ይሰራበት እዛ ነው። አብዛኛው ደግሞ ያለው እዛ ቤታ ነው። ሰው አጥረው ግን ምንም ያልተሰራበት ቤት ይድንበት ማለት ነው። መቀነስ ከለመቶ አይቶናል። ኬንያን ደግሞ አንዳንድ ህጻናቶች ሀምስ ወተት ምናምን መስጠት ጀምረዋል።
አብዛኞቹ ሴቶችና ህጻናት መሆናቸውን ገልጾ መረጃውን በምስል አስደግፎም ልኮልናል። ሌላዋ በዚህ ቦታ ያገኘናቸው እናት ለአሜሪካ ድምጽ ሲናገሩ
የወለት የቁናን ሰዲ
አስራ ሶስት ልጆች አሉኝ። ታጣቂዎቹ በር በርግደው ስለሚገቡና በጥይት ስለሚመቱ ምን ተፈጠረ ብሎ ለመጠየቅ እንኳን ጊዜ አይኖርም። ስለዚህ ፈርቼ በሬን እንኳን ሳልዘጋ ሸሽቼ ወጥቻለሁ። አሁን ባገኘሁበት አድሬያለሁ። ልጆቼን ግን የማበላው የለኝም ብለዋል። በኢትዮጵያ ለ6 ወራት የሚቆይ አስቸኳይ ጊዜ አዋጅ የካቲት 9/2010 ዓ.ም ሲታወጅ መንግስት በሀገሪቱ የተፈጠረውን ችግር ለማረጋጋት እንደሆነ ይፋ ማድረጉ ይታወሳል። ከአዋጁ በኋላ በኦሮሚያ ክልል ግድያዎች መፈጸማቸውን መዘገባችን ይታወሳል። አዋጁን አዲስ አበባ የሚገኘው የአሜሪካ ኤምባሲን ጨምሮ ዓለም አቀፍ የሰብአዊ መብት ተቋማትና ሌሎች በርካቶች መቃወማቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።